ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። በእያንዳንዱ ቀን ውስጥ የተጠበቀን በእያንዳንዱ ደቂቃ የተጠነቀቀልን ልዑል እግዚአብሔር ዛሬንም ደግሞ እንደዚሁ ከአይኖቹ እይታ ፊት ሳያርቅን በተወደደው ማዱ በዘላለማዊ ማዱ ፊት አንድ ላይ ሰብስቦናል። ምንም እንኳን በአካል ብንለያይም በመንፈስ በእግዚአብሔር ዙፋን ፊት በእግዚአብሔር ማድ ፊት በከበረውና በዘላለማዊ ቃሉ ፊት ደግሞ በመንፈስ አንድ ላይ ሆነናል። አይደለም እንዴ? አሁን ልባችንን አንድ አድርገን ወደ እግዚአብሔር እንቀርባለን፣ ወደ ረፍቱም እንገባለን። እግዚአብሔር እየተመሰገነ ይሁን። ዛሬ የኮበለልንበት ዛሬ ደግሞ ከቃሉም የራቅንበት ነገር ሊኖር ይችላል። በአንድና በሁለት ምክንያቶች በእግዚአብሔር ፊት አንካሳ ሆነን የተገኘንበት ነገር ሊኖር ይችላል። ዛሬ ወደ እግዚአብሔር እንድንመለስ ደግሞ በዚህን ሰዓት በቃሉ አማካኝነት ወደ እግዚአብሔር እንድንመለስ እግዚአብሔር በጌታ መንፈስ ቅዱስ አማካኝነት ይጠራናል። ለዚህም ደግሞ ሁለንተናችንን አዘጋጅተን መንፈሳችንንም አዘጋጅተን በእርሱ ማዕድ ፊት እንሆናለን። ውድ አድማጬ ሆይ ዛሬ ከእግዚአብሔር ፍቅር ዛሬ ከእግዚአብሔር ጉያ የኮበለልክበት ጉዳይ ምንድን ነው? ዛሬ ወደ ዓለም ያየህበት ጆሮህንም ደግሞ አዘንብለ ለዓለም የሰጠህበት ጉዳይ ምን ይሆን? እግዚአብሔር እህቴ ሆይ ወደ ጉያው እንድትመለሺ፣ እግዚአብሔር ወንድሜ ሆይ ወደ ጉያው እንድትመለስ ዛሬም ይጠራሃል፣ ዛሬም ይያባበለ ነው። የእግዚአብሔር የፍቅር አንቀልባ ምን ጊዜም ሊሸከመን ዝግጁ ነው፣ አልቆረፈደም። አዎ ተመለስ ወንድሜ ሆይ፣
ተመለስ ወደ ቤት ወደ አባቴ ጉያ ስናይ አነባ ከሕይወት ወዲያ ታርቅ ጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን። ውሸት ነው ቢጠራ የዓለም ውበቷ ደርሰ አይተኸዋል ከነማንነቷ ከስተፊት ተብሮ ሊካምበስቶ ብሃል ና ወደ ኢየሱስ ወዚህ ሞላ ብሃል ይቅር መታለል የቻለ ሰላም ያመዛዝልብ ተመለስ ወደ ቤት ወደ አባቴ ጉያ ስናይ አነባ ሆነ ከሕይወት ወዲያ ታርቅ ጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን።
ደረጀ ከበደ በዚህ ዝማሬ ስላገለግልን ባለበት ስፍራ ደግሞ እግዚአብሔር ኑሮውንና አገልግሎቱን ይባርክያል። ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እነሆ በዚህች ሰዓት ደግሞ ልባችንን በፊት እናፈሳለን። ክብርና ምስጋናን ለአንተ እንሰጣለን፣ ስለ ብዙ ምሕረትህና ስለ ብዙ አድራጎትህ። እግዚአብሔር አባቴና አምላኬ ሆይ ዛሬም ደግሞ በፊትህ ተጠብቀን እንድንኖር በመውጣታችን በመነሳታችን በመግባታችን በመቀመጣችን ሁሉ ስለ ተጠነቀቅክልን ክብር ምስጋና ላንተ ይሁን። እነሆ ቀኖቻችን ከፊት ለፊታችን ያሉትም ጊዜያት ሁሉ በአንተ እጅ ናቸው። የኑሯችን እርምጃ የጊዜ ሰሌዳውም በአንተ እጅ ነው። እግዚአብሔር ሆይ በፍቅርህና በቸርነትህ ምራን፣ በበጎነትህም ደግሞ ጌታዬ ሆይ እንድትመለከተን ወደ ረፍትህም ደግሞ እንድታስገባን እንለምንሃለን። ልዑል እግዚአብሔር አባታችንና አምላካችን ሆይ ድንቅ በሆነችው ጣትህ ደግሞ ኑሯችንን ሕይወታችንን እንድትነካና እንድትለውጠን በዚህን ሳታምነን ወደ አንተ እንጣራለን። ይህንን ሰማያዊ በረከት ያለበትን ዘላለማዊ የሆነውን ቃልህን ደግሞ እግዚአብሔር ሆይ በጌታ መንፈስ ቅዱስ አስተማሪነት ገላልጠ አስተምረን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 33 እግዚአብሔር የመገኘቱን ኃይል ከድንኳኑ ስለማንሳቱ የእስራኤል ልጆች ስለማጉረምረማቸው እግዚአብሔር ከሙሴ ጋር መነጋገሩንና ሙሴ የእግዚአብሔርን ክብር ለማየት ስለመፈለጉ የሚያወሱትን ክፍሎች አንድ በአንድ ዘርዝረን አድርገን ተመልክተናል። ከምዕራፍ 34 ስለ ጽላቱ እንደገና መሰራት እንመለከታለንና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 34ን ተመልከቱ። እንዲህ ይላል፣ እግዚአብሔርም ሙሴን አለው፣ ሁለት የድንጋይ ጽላቶች እንደ ሰራተኞቹ አድርገ ጥረብ። በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀሁን በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ፣ መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ ሁለት የድንጋይ ጽላቶችን እጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ፣ ሁለቱንም የድንጋይ ጽላቶች በእጁ ወሰደ ይላል። እነዚህ ሁለተኛ ጽላቶች መሆናቸው ነው። ትዝ ይላችሁ እንደሆነ ሕዝቡ የወርቅ ጥጃ ሲያመልኩ ሙሴ በማየቱ ተናዶ የመጀመሪያዎቹን ጽላቶች ሰባብሯቸው ነበረ። ቁጥር 5 ስለ እግዚአብሔር ስመታወጅ ይናገራል። እናንብበው። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከርሱ ጋር ቆመ፣ የእግዚአብሔርንም ስም ሰው አወጀ ይላል። ስም ራሱን የቻለ ትርጉም አለው። ቄሳር የሚለውን ስም ስትሰሙ ምን ታስባላችሁ? አጼ ኃይለ ሥላሴ የሚለውን ስም ስትሰሙስ ምን ትዝ ይላችኋል? አንዳንድ ምስሎች በምናባችሁ ይሳላሉ አይደለም እንዴ? አዎ፣ እግዚአብሔርም እንዲሁ ከግብፅ ከወጡበት ጊዜ አንስቶ ከእርሱ ጋር ያሳለፉትን ልምምድ እንዲያስቡና እንዲያስታውሱ ስሙን አወጀ። ይህም ደግሞ ለሙሴም ሆነ ለእስራኤል ልጆች ጠቃሚ ሆኗል። ቁጥር 6ና 7 አለፍ ብለን እስቲ እኒ እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኀጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኀጢአት በልጆች እስከ ሦስትና እስከ አራት ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። እግዚአብሔር ወገኖቼ የማንንም በደል በቸልታ አያልፍም። ለኀጢአት ተገቢው ዋጋ መከፈል አለበት። ኀጢአት ሰርተን ከሆነ ምናልባት ሰው አላየን ሊሆን ይችላል፣ ተደብቀን ምፈጽመነው ልንሆን እንችላለን። ነገር ግን እግዚአብሔር ያንን ስለ ተመለከተውና ስላየው ገና በልባችንም ያረገዝነውንና የጸነስነውን በደላችንን አመጻችንን ሁሉ ስለሚያውቅ ተገቢውን ቅጣት እግዚአብሔር ይሰጠናልና ጥንቃቄ እናድርግ። ቀደም ብዬ እንደ ተናገርኩት ለኀጢአት ተገቢው ዋጋ መከፈል አለበት። እግዚአብሔር በምንም አይነት በደለኛውን በነጻ አይለቀውም። እንዲህ ከሆነ እግዚአብሔር በደለኛውን ይቅር የሚለው እንዴት ነው የሚል ጥያቄ
ፈጠን ብሎ በአይምሯችሁ ውስጥ ሊጉላላ ወይም ሊነሳ ይችላል። ምክንያቱም አስቀድሞ መስዋዕት በመከፈሉ ነው። ወገኖቼ እስራኤላውያን ሲያቀርቡ የነበረው መስዋዕት ፍጹም መስዋዕት ወደ ሆነው ጌታ ኢየሱስ ክርስቶስ ሲያመለክት ነበር እንጂ ኃጢአትን አላስወገደም። ይህን ልብ በሉ እስራኤላውያን። አስተዋላችሁ? እስራኤላውያን ሲያቀርቡ የነበረው መስዋዕት ፍጹም መስዋዕት ወደ ሆነው ወደ ጌታ ኢየሱስ ክርስቶስ ሲያመለክት ነበር እንጂ ኃጢአትን አላስወገደም። በኋላ ግን ክርስቶስ መጥቶ መስቀል ላይ በመሞት የኃጢአት መስዋዕት ሆነ። ቁጥር 7ን እንደገና ተመልከቱ። የአባቶችንም ኃጢአት በልጆች እስከ 3ና 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ይላል። የኃጢአት ውጤት ልጆችን የልጅ ልጆችንና ዝርያህን የመጉዳት ባህሪ ያለው። ዶክተር መጊ ባንድ ወቅት ሲናገሩ ኮሌጅ በነበርኩበት ጊዜ የስነ አእምሮ ትምህርት ወስጃለሁ አሉ። አንድ ቀን ታዲያ ወደ አእምሮ ሆስፒታል ሄደን የተለያዩ የአእምሮ ህሙማንን እንድንጎበኝ ተደረገ። ከጉብኝታችን በኋላ አንዳንድ ተማሪዎች ለእነዚህ ሰዎች ምክንያት የሆነው ምን ይመስላል በማለት ጥያቄ አቀረብኩለት አሉ ለሐኪሙ። ዶክተሩም የአባቶቻቸው የአያቶቻቸው ወይም የቅድመ አያቶቻቸው ኃጢአት ሊሆን ይችላል የሚል እጥርምጥን ያለ መልስ ነበር የሰጠን አሉ። በሌላ ጊዜ ደግሞ አንድ የማውቀው ዶክተር አይነ ስውር ሕፃናትን ኦፕሬሽን ወይም ደግሞ ቀዶ ጥገና ወደሚያደርግበት ክፍል ወሰደኝ። ቀዶ ጥገና ቢያደርጉም እንኳ የሚኖራቸው የማየት ችሎታ በከፊል እንደሚሆን ነበር የነገረኝ ሐኪም። እኔም አሉ እኔም እነዚህ ሕፃናት እውር እንዲሆኑ ምክንያት የሆነው ምን ይመስላል ዶክተር በማለት ሐኪሙን ጠየቅኩት አሉ። ሐኪሙም ሲመልስ የአባቶቻቸው ኃጢአት ሊሆን እንደሚችል አስባለሁ የሚል መልስ ሰጠኝ አሉ። ወዳጆቼ ይህን ሕግ መተላለፍ አይቻልም። ይህንን በዚህች ምሽት ማወቅ መቻል አለብን። እግዚአብሔር ለዘላለም ያው ነው። ይሁን እንጂ እግዚአብሔር ባለ ብዙ ቸርነትና እውነት ነውና እናመሰግነዋለን። ወደ እርሱ ዞር ካልን እግዚአብሔር ደግሞ በምሕረት እጆቹ እቅፍ ድግፍ አድርጎ ይቀበለናል። ቁጥር 8ና 9ን አለፍ ብለን እንመልከት። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትህ ስሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንንና ኃጢአታችንን ይቅር በለን፣ ለርስትህም ተቀበለን አለ ይላል። እነዚህ ሰዎች አንገተ ደንዳና ተብለው ሲጠሩ ይህ አራተኛ ጊዜ መሆኑ ነው። እግዚአብሔር እስራኤላውያንን የታደጋቸውና የተቀበላቸው ከሌላው ሕዝብ የተሻሉና ተስፋ የሚጣልባቸው በመሆኑ እንዳልነበር በአሁኑ ሰዓት ይበልጥ ግልጽ እየሆነልን እንደመጣ አስባለሁ። አይደለም እንዴ? አዎ፣ እስራኤላውያን እግዚአብሔር የታደጋቸውና የተቀበላቸው ከሌላ ሕዝብ በምንም ረገድ በምንም አይነት መንገድ የተሻሉና ተስፋ የሚጣልባቸው እንዳልነበሩ መረዳት መቻል አለብን። እስራኤላውያን አንገተ ደንዳና ሕዝብ ናቸው ወገኖቼ። በቁጥር 10 ላይ ደግሞ እግዚአብሔር የሙሴን ተልእኮ ዳግም ሲያጸናለት እንመለከታለን። እናንብበው። እርሱም አለው እነሆ እኔ ቃል ኪዳን አደርጋለሁ በምድርም ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል ይላል። የሚያስፈራ የሚለው ቃል ፍርሃትንና ሽብርን የሚነዛ እንደ ማለት ነው። እግዚአብሔር በሕዝቡ ዙሪያ ጋሻ ሆኖ ይጠብቃቸዋል። በእርሱ ጥበቃ ባይሆን ኖሮ ገና ድሮ ጠላት በደመሰሳቸው ነበረ። ቁጥር 11 በዚህ ቀን የማዝህን ነገር ጠብቅ፣ እነሆ እኔ አሞራውያን ከናናውያንም ኬጥያውያንም ፈርዚያውያንም ኤውያዊውንም ኢያቡሳዊውንም በፊትህ አወጣለሁ ይላል። ጠላቶቻቸውን ሁሉ ጠራርጎ እንደሚያስወጣላቸው እግዚአብሔር ለእስራኤላውያን ሲናገር ይህ ሦስተኛ ጊዜ ነው። ቁጥር 12 በመካከል ወጥመድ እንዳይሆኑብህ አንተ በምትሄድባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ ይላል። ከማናቸውም የሀገሩ ሰው ጋር በፍጹም ቃል ኪዳን እንዳያደርጉ እግዚአብሔር ደግሞ ደጋግሞ ነግሯቸዋል። በኋላ ግን ከመጽሐፈ ኢያሱ እንደምንመለከተው ገባኦናውያን እስራኤላውያንና ሞኝቷቸው ነበረ። የሻገተና የደረቀ እንጀራ ይዘው ገባኦናውያን ወደ ኢያሱ መጡና አገራቸው በጣም ሩቅ እንደሆነና የሻገተው እንጀራውም ለዚህ ማስረጃ ሊሆነው እንደሚችል ነገሩት። አቃቀሉት፣ አሞኙት። ለምንድን ነው በከነዓን ምድር ከነበሩ ሕዝብ ጋር በቃል ኪዳን እንዳይተሳሰሩ እግዚአብሔር እስራኤላውያንን ያዘዘው ትሉኝ ይሆናል። ጥያቄያችሁ አግባብነት ያለው ነው። ከነዚህ ሕዝብ ጋር ቃል ኪዳን ካደረጉ ወጥመድ እንደሚሆንባቸውና ወደ ቀድሞ የባርነት ሕይወታቸው እንደሚመልሷቸው ስለሚያውቅ ነበር እግዚአብሔር ይህንን አስጠንቅቆ የነገራቸው ወይም ያዘዛቸው። ቁጥር 13 እና 14 አለፍ በሉና ተመልከቱ። ነገር ግን መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ጸዶቻቸውንም ትቆርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ቀናተኛ አምላክ ስለሆነ ከሐሰተኛ ማልክት ጋር ክብሩን መጋራት አይፈልግም። እግዚአብሔር አምላካችን ቀናተኛም ስለሆነም እግዚአብሔር ማንንም ይቅርታ እንዲጠይቅ አይገደድም። አንድ ጊዜ አንዲት ሴት ባሌ ቀናተኛ አይደለም ጋሽ አበበ በማለት ኩራት እየተሰማት ነገረችኝ። እኔም እንደማስበው ግን የሚቀናባት ካልሆነ አይወዳትም ማለት ነው። የምትወዱትን ነገር ወገኖቼ፣ ወይም የምታፈቅሩትን አጥብቃችሁ የምትሳሱለትን ሰው ከሌላ ጋር ለመጋራት ፈቃደኛ አትሆኑም። ሚስቶቻችሁን በጣም ወይም እጅግ አድርጋችሁ የምትወዱ ከሆነ ማንም ምንም ክፉ ነገር እንዲያያቸው ወይም እንዲነካባቸው አትፈልጉም። እርግጥ ነው ሰይጣናዊና ክፉ ቅናት አለ ወገኖቼ። እዚህ ላይ የምንነጋገረው ግን ስለ እንደዚህ አይነቱ ቅናት አይደለም። አንድን ሰው ስትወዱት ታስቡለታላችሁ፣ ትራሩለታላችሁ፣ ትጠነቀቁለታላችሁ፣ ከዚህም በላይ ታደርጉለታላችሁ። አዎ በልባችን ውስጥ ምንጊዜም መንፈሳዊ ቅናት መኖር አለበት። አባቶች ሆይ፣ እንዲሁም እናቶች፣ ልጆቻችሁ የተሻለ ደረጃ እንዲደርሱ የማትቀኑ ስንቶቻችሁ ናችሁ? አባወራ ሆይ፣ ሚስትህ በደንብ አጊጣ፣ በደንብ አበጥራ፣ በደንብ ተውባ፣ ከሌላው ሰው ተሽላ እንድትገኝ አትቀናባትምን? እማወራ ሆይ፣ ባለቤትሽ ከሌላው ሰው ተሽሎ የተገኘ እንዲሆን አትቀኝበትምን? ይህ መንፈሳዊ ቅናት ለበጎ እንዲሆነን እግዚአብሔር ደግሞ ተገቢውን መረዳትን ይስጠን። ከቁጥር 15 እስከ 17 ያለውን ተመልከቱ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ ከመሥዋዕታቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆች ጋር እንዳታጋባ። ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችን እንዳያስቱ ተጠንቀቅ። ቀልጠው የተሠሩትን የአማልክት ምስሎችን ለአንተ አታድርግ ይላል። አንድ ንጽህናው ያልተጠበቀ ውሻ በቁንጫዎች እንደሚወረር ሁሉ ምድረ ከነዓንም በጣዖት አምልኮ የተሞላች ነበረች፣ በአመፅ የተሞላች ነበረች እቺ ከነዓን የምትባለው አገር። ስለዚህም እግዚአብሔር ራሳቸውን እንዲለዩና ከአገሬው ሰዎች ጋር ምንም አይነት ቃል ኪዳን እንዳያደርጉ ያስጠነቅቃቸዋል። እነዚህን ሰዎች ማጥፋት ወይም ከአገር ማባረር አስፈላጊ ሆኖ ተገኘ። በዚያን ወቅት ያ ባለ ዘር በሽታ በከናናውያን መካከል በስፋት ይገኝ ነበር። ስለዚህም በሌላ መልኩ ከነዚህ ሰዎች ጋር ምንም አይነት ህብረት እንዳያደርጉ ያዘዘው ለጤንነታቸው ሲል ነበር ማለት ይቻላል። እስራኤል ለእግዚአብሔር አልታዘዘችም። ስለሆነም በብዙ አስጨናቂ ልምምድ ማለፈ ነበረባት። በመጨረሻም እግዚአብሔር የባቢሎናውያን ምርኮኛ እንዲሆኑ አሳልፎ ሰጣቸው። ውድ አድማጮቼ፣ እግዚአብሔር እኔንና እናንተን የተናገረን፣ እግዚአብሔር እኔንና እናንተን የመከረን ስንት ጊዜ ነው? ከአንድና ከሁለት ነገር እንድንጠበቅ፣ መንገዳችንን እንድናስተካክል፣ እንደ ፈቃዱም እንድንራመድ የተናገረን ስንት ጊዜ ነው? ምናልባት በቤት ህብረት ሊሆን ይችላል። ምናልባት በቤተ ክርስቲያን ጊዜ እግዚአብሔር በካህኑ በቄሱ ወይም በወንጌላዊ አማካኝነት ተናግሮን ሊሆን ይችላል። እግዚአብሔር በተለያየ አይነት አጋጣሚ በዚህም ሬዲዮ ውስጥ ተናግሮን ሊሆን ይችላል። ስንት ጊዜ ነው ከአንድ ነገር እርሱ ከማይፈልገው ነገር እንድንጠበቅና እንድንለይ ተናገረን? ልበ ደንዳና ሆነን ለእግዚአብሔር ፈቃድና ሐሳብ የማንገዛ ከሆነ ነገ ተነጎዲያ ሳይሆን አሁኑኑ በጠላት እጅ ደግሞ እንደምንወድቅ ይህንን ማወቅ መቻል፣ ይህንን መረዳት መቻል አለብን። ከየየውና ካበሳው ይልቅ እነሆ ከመንፈራገጥና ምን ይሻለኛል ብሎ እምባ ከማፍሰስ ይልቅ አሁኑኑ በእግዚአብሔር ፈቃድ ውስጥ መካተቱና እርሱን አሜን አንተ እንዳልከው ብሎ መቀበሉ መታዘዙ ለእኔና ለእናንተ ታላቅ ጥቅም አለው። በመቀጠል ደግሞ የምንመለከተው በዓላትና ሰንበታትን የተመለከተው ሕግ እንደገና ሲጸና ነው። ቁጥር 18ን ተመልከቱ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝኩ 7 ቀን ቂጣ እንጀራ ብላ ይላል። የበዓላትና የሰንበታትን ሕጎች እንደገና በማጽናት ወደ ከናን እንዲገቡ እግዚአብሔር ሕዝቡን እያዘጋጀ ነበረ። ቁጥር 23 በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታያል። ከናን ከገቡ በኋላ ምን ማድረግ እንዳለባቸው፣ ምን ማድረግ እንደሌለባቸው ዝርዝር ገለጻን ይሰጣቸዋል። ቁጥር 5ና 6 የመሥዋዕቴን ደም ከቦካ እንጀራ ጋር አሰዋ። የፋሲካውም በዓል መሥዋዕት እስከ ነገ አይደር። የተመረጠውን የምድርህን ፍሬ በኩራት ወደ አምላክ ወደ እግዚአብሔር ቤት ታገባለ። ጠቦቱን በእናቱ ወተት አትቀቅልም ይላል። እስራኤላውያን በሁሉ ነገራቸው እግዚአብሔርን ማስቀደም ነበረባቸው። ጠቦቱን በእናቱ ወተት አትቀቅል ያለው ያልተለመደና ተፈጥሯዊ ያልሆነ ነገር አታድርግ ለማለት ነው። ከቁጥር 29 እስከ 35 ያለው ደግሞ ስለ ሙሴ ፊት ማንጸባረቅ ይናገራል። ጊዜ ሲኖራችሁ በኋላ ተመልከቱት። እግዚአብሔር በእውነት ከዚህ ከኦሪት ዘጸአት ምዕራፍ 34 ድንቅን ነገር ደግሞ በዚህች ምሽት አስተምሮናል። እንድንኖርበት እርሱ ራሱ እግዚአብሔር አምላካችን ይርዳል። አድማጮች፣ አሁን ደግሞ በቀረን ሰዓት ከፊሉን የምዕራፍ 35ን ትምህርት አብረን እንመለከታለን። በዚህ ምዕራፍ ውስጥ ሰንበትን የሚመለከቱ አንዳንድ መመሪያዎች ተሰጥተው ነው የምናገኛቸው። አዎ፣ እግዚአብሔር በዚህ ክፍል ውስጥ ለእስራኤላውያን እንደገና ስለ ሰንበት አከባበር ሲነግራቸው እንመለከታለን። ስለዚህ ጉዳይ እግዚአብሔር ሲናገር ይህ 3ኛ ጊዜ መሆኑ ነው። ከቁጥር 1 እስከ 3 ያለውን ተመልከቱ። ሙሴም የእስራኤልን ልጆች ማኅበር ሁሉ ሰብስቦ እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይሄ ነው። 6 ቀን ሥራ ይደረጋል፣ 7ኛው ቀን ግን ለእግዚአብሔር የረፍት ሰንበት የተቀደሰ ቀን ይሆንላችኋል። የሚሠራበትም ሁሉ ይገደል። በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ ይላል። ሰንበትን የምናከብርበት አንዱ ምክንያት ከሥነ ፍጥረት ጋር የተያያዘ በመሆኑ ነው። እግዚአብሔር በሰንበት ቀን አረፈ። የሰው ልጅ ከፈጣሪው ኮብልሏል። በፈጣሪ ፋንታ ፍጡርንም እያመለከ ነው። የሰው ልጅ ሰንበትን ማክበሩንም ትቷል። አሁን ግን ሰንበት በእስራኤል ልጆችና በርሱ መካከል ልዩ ምልክት እንደሚሆን እግዚአብሔር እየተናገረ ነው። ከሌላው ስፍራ ይልቅ በተስፋይቱ ምድር ሰንበት ተግባራዊ የሚሆንበትን ደንብ እግዚአብሔር እያወጣ ነው። በሰንበት ቀን ሲሰራ የተገኘ ይገደላል። በዚህ ባለንበት ዘመን ደግሞ በሰንበት እንኳ ካልሰራን ኑሮ በጣም አስቸጋሪ ነው የሚሆነው። ለምሳሌ ያክል እስራኤላውያን እሳትን እንኳን አያነዱም ነበር በሰንበት ቀን። እጅግ ቀዝቃዛ በሆነው በሰሜናዊ የዓለም ክፍል የሚኖሩ ሰዎች እሳት እያነደዱ ባይሞቁ ኖሮ በቅዝቃዜው ያልቁ ነበር። እግዚአብሔር ሕጉ ተግባራዊ እንዲሆን ያደረገው ተስማሚ በሆነው የእስራኤል ምድር ነበር። ለማደሪያ ድንኳን የፈቃደኝነትን ስጦታ ስለሚያወሳው ክፍል ደግሞ ከቁጥር 4-5 እንመለከታለን። በዚህ ክፍል ውስጥ የማደሪያውን ድንኳን ለመስራት የሚሰጠው ስጦታ በፈቃደኝነት ላይ የተመሰረተ መሆን አለበት። ሕዝቡ ምንም ነገር በግዴታ እንዲሰጥ አይጠየቅም ነበር። ምክንያቱም ይህ አስራት ሳይሆን የፈቃደኝነት ስጦታ ነው። ከብርና ከወርቅ ከናስ በተጨማሪ ሌሎች ስጦታዎችን መስጠት ይችላሉ። ከቁጥር 6-9 ሰማያዊም ሐምራዊ ቀይ ግምጃም በጥሩ በፍታም የፍየል ጠጉርም ቀይ ያውራ በግ ቁርበት ያቆስጣም ቁርበት የግራርም እንጨት ለመብራትም ዘይት ለቅባት ዘይትና ለጣፋጭ ዕጣን ቅመም መርግድ ለኤፉዱና ለደረት ኪስ የሚደረግ ፈርጥ ያምጣ ይላል። የእስራኤል ልጆች ለእግዚአብሔር ከሚሰጡት ነገሮች ከላያውን የተመለከትናቸው ጥቂቶቹ ናቸው። ሕጋዊ ገንዘብ ባልነበረበት በዚያ ዘመን ሰዎች ዕቃን በቃ ነበር የሚለዋወጡት። ስለዚህም ሰዎቹ ለጌታ ሥራ ብር ሳይሆን የተለያዩ ነገሮችን ይሰጡ ነበር። ብዙ ሰዎች ገንዘብ ብቻ መስጠት ያለባቸው ይመስላቸዋል። አንዳንድ ጠቃሚ ነገሮችን በመስጠት ጌታን ማገልገል እንደሚቻል አያውቁም። ከታሪኩ እንደተነገረን የእስራኤል ልጆች በግብፅ አገር ባሪያዎች ነበሩ። ታዲያ ለመገናኛው ድንኳን መስሪያ የሚሆኑ እነዚያ ነገሮችን ሁሉ እንዴት አገኙ በማለት አንዳንድ ሰዎች ይጠይቃሉ። እስራኤላውያን ከግብፅ የሚወጡት ከትልቅ ሀብት ጋር እንደሆነ እግዚአብሔር የተናገረውን መዘንጋት የለብንም። ዘፍጥረት ምዕራፍ 15 ቁጥር 14ን ተመልከቱ። የእስራኤል ልጆች በአስቸኳይ ከአገራቸው መውጣት ግብፃውያን ስለፈለጉ የጠየቁትን ሁሉ ሰጥተዋቸዋል። ስለሆነም ከግብፅ በሚወጡበት ወቅት እስራኤላውያን ብዙ ቅርስ ነበራቸው ማለት ነው። ከቁጥር 30ና 31 ደግሞ ስለ ጥበበኞቹ ባስልኤልና ኤልያብ እናነባለን። ባስልኤል ለቤተ መቅደሱ አገልግሎት በጣም አስፈላጊ የሆኑ ሥራዎችን እንዲሠራና እንዲያበጅ እግዚአብሔር ያዘጋጀው ሰው መሆኑን ከዚህ ቀደም በስፋት ተመልክተናል። ቁጥር 34 እርሱና የዳን ነገድ የሆነው የአሂሳሚክ ልጅ ኤልያብ ያስተምሩ ዘንድ በልባቸው አሳደረባቸው ይላል። የሚያውቁትንና የተማሩትን ለሌሎች ማስተላለፍ እንዲችሉ እግዚአብሔር ለባስልኤልና ለኤልያብ ችሎታን ሰጣቸው። እግዚአብሔር የተመሰገነ ይሁን። ቁጥር 35ን ተመልክተን የዛሬውን ትምህርታችንን እንጨርሳለን። በአንጥረኛ በብልህ ሠራተኛም በሰማያዊና በአምራዊ በቀይ ግምጃ በጥሩ በፍታም በሚሠራ ጠላፊ በሸማኔም ሥራ የሚሠራውን ማናቸውንም ሥራና በብልሃት የሚሠራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብ ሞላህ ይላል። ልክ በምድረ በዳ መካከል ጎልቶ እንደሚታይ እንቁ የመገናኛው ድንኳን ውብና ያማረ ነበረ። በጣም ሰፊና ትልቅ ሳይሆን በመጠኑ አነስተኛም ነበረ። በአንድ ወቅት የተደረገው ጥናት እንዳመለከተው ግን የመገናኛውን ድንኳን ለመስራትና ለማስዋብ 5 ሚሊዮን የአሜሪካ ዶላር ያክል ፈጅቷል። በዚህ የዋጋ ንረት በተባባሰበት ዘመናችን ደግሞ በምን ያክል ዶላር ሊተመን እንደሚችል መገመት ይቻላል። የመገናኛው ድንኳን ወገኖቼ የጌታችንንና የመድኃኒታችን የኢየሱስ ክርስቶስ ምሳሌ መሆኑን አትዘንጉ። እግዚአብሔር ስለ ሰማነው ቃሉ ለዘላለም የተመሰገነ ይሁን። ጀምረን እስክንጨርስ ድረስ ደግሞ ጌታ መንፈስ ቅዱስ ስለ ረዳን ስሙ ይባረክ። ደህና አደሩ።